ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
ሲተነጥ ውስጥ ላይ ኢሞሽናሊ ሲመልሱ እንዳዩት ሪፍሌክት ያደርጉባቸው ነገሮች አሉ። እና ይሄን ሰዎቹ የመዳን ወይም ከኮማ የመውጣት ቻንሳቸው ይሄን ያህል ነው ወይም ይሄን ያህል ነው የሚል መላምት አስቀምጧል። እና ይሄ በጣም የሚደንቅ ነገር ነው።
አንድ ሰው የቀኝ ፓሪት አለው ብለህ በስትሮክም በእጢም በተለያየ ምክንያት ጉዳት ሲደርስበት መጀመሪያ የምናስተውለው ምንድነው? የራሳቸውን ሰውነት አለማወቅ ይመጣል። ጥናቱ ላይ ደግሞ በግልጽ እንደተቀመጠው ሰዎች ሳህን ላይ እንኳን ሲበሉ ግራኛውን ሳህኑን አይለዩትም። በግራ በኩል ልብስ መልበስ አይችሉም። ሲሄዱም በግራ አካባቢያቸው ስለማይሆን ደጋግመው መጋጨት ይገጥማቸዋል።
የአንጎል ቀዶ ሕክምና ባለሙያው ዶክተር አብዲ ኤርሞሎና የነርቭ ሐኪሙ ዶክተር ያሬድ ዘነበ ናቸው የሰማችኋቸው።
አንድ አዲስ ባንጎል ላይ ያተኮረ የቅርብ ጊዜ ጥናት የፈነጠቀውን ከተነተኑበት ሙያዊ እይታ የተወሰደ ነው።
ስራዬ ቦታ ዛኔ በጣም ጥሩ ነበረ። ዩኖ ስኬጁሌም ጥሩ ነበር። ከቤት መስራት ችል ነበር እና የዛን ሰሞን እንደውም አለቃዬ ጠርታኝ ደሞዝ ጭማሪም በዛ ላይ ደግሞ ፕሮሞሽን እና ወደ ሌላ ትሬኒንግ እና ወደ ተሻለ ፖዚሽን እንደምሸጋገር የነገረችን ቀን ነው ይህንን ምሳሌ ወስኝ ወደ ምሳል ስኩል አፕላይ ያደረግኩት።
ለአመታት ተሰራበት የነበረውን የኢንፎርሜሽን ቴክኖሎጂ ሙያዋን ርግፍ አድርጋ ትታ ሀብላ የሕክምና ሳይንስ ልታጠና ወደ ትምህርት ቤት ለመግባት የወሰነችው ወጣት ናት።
የቀድሞዋ የቴክኖሎጂ ባለሙያ የዛሬዋ ሐኪም ዶክተር ሲሃም መሐመድ አብራን ታመሻለች።
ንጉሴ አክሊሉም በራዲዮ መጽሔት ቅንብሩ በአንድ ዕለት ላይ ያተኮረ ቅንብር ይዞ ቀርቧል።
እሁድ ሐምሌ 30 2015 ዓመተ ምህረት ጤና ይስጥልን እንደምን ሰነበታችሁ።
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት ማይደል ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማስተማማችሁ ደረጀ ደስታ ነኝ። የኒጀር ወታደራዊ መሪዎች በመፈንቅለ መንግስት ከስልጣን ያስወገዷቸውን የቀድሞ ፕሬዝዳንት ወደ ስልጣን እንዲመልሱ በምዕራብ አፍሪካ የኢኮኖሚ ህብረት ኤካዋስ በማስጠንቀቂያ ያስቀመጠው ቀነ ገደብ እየተጠናቀቀ ቢሆንም አደርጋለሁ ያለው ወታደራዊ ጣልቃ ገብነት ለቀጠናው አስጊ በመሆኑ ተጨማሪ የሰላም አማራጮችን እንዲመለከት ብርቱ ጥያቄዎች እየቀረቡለት መሆኑ ተነገረ። የጎረቤት አገር ናይጄሪያ የህግ መወሰኛው ምክር ቤት የኤኮዋስን እቅድ ተቃውሟል። ይልቁንም ምክር ቤቱ የኤኮዋስ የወቅቱ ፕሬዝዳንት የሆኑት የናይጄሪያ ፕሬዝዳንት ከኃይል ውጪ ሌሎች አማራጮችን እንዲያፈላልጉ አሳስቧል። የኤኮዋስ አጎራባች አልጄሪያና ቻድ ለሰላማዊ መንገዶች ጥሪ አቅርበዋል። በወታደራዊ አገዛዝ ስር የሚገኙ ማሊና ቡርኪና ፋሶም ወታደራዊ ጣልቃ ገብነት ማለት እንደታወጀ ጦርነት ነው ብለዋል። መፈንቅለ መንግስቶቹ በበዙበት የእስልምና አክራሪዎች በገነኑበትና የሩሲያና የቫግነር ቅጥር ወታደሮች በገቡበት ምዕራብ አፍሪካ ውጥረት መስፈኑ ተነግሯል። የሮማው ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በፖርቱጋል ዋና ከተማ ሊዝቦን ውስጥ ዓለም አቀፍ መንፈሳዊ ጉባኤ ተስፋ አለኝ በሚለው መሪ ንግግራቸው ለዓለም በተለይም በዩክሬን ሰላም እንዲሆን ማሳሰባቸውን የቫቲካን ባለስልጣናት አስታውቀዋል። ለስድስት ቀናት በቆየውና 1.5 ሚሊዮን ወጣቶች በተሰበሰቡበት በዚሁ ትልቅ ዓለም አቀፍ ጉባኤ የመስጊያ ስነ ስርዓት ላይ የ86 ዓመቱ ፍራንሲስ ወጣቶች ለሰላምና ፍቅር እንዲጸልዩ አሳስበዋል። ፍራንሲስ በንግግራቸው የተከበራችሁ ወዳጆቼ ይህ አዛውንት ለእናንተ ለወጣቶቹ በውስጤ የተሸከምኩትን ህልም እንዳካፍላችሁ ፈቀዱልኝ። የሰላም ህልም ነው። ወጣቶች ለሰላም የሚጸልዩበት ህልም ነው። በሰላም እንዲኖሩ የወደፊቱን ሰላም እንዲገነቡ የሚያሳስብ ህልም ነው ብለዋል። ወደየሀገራችሁ ስትመለሱም እባካችሁ ለሰላም ጸልዩ። እናንተ የዓለም ሰላም ምልክት ናችሁ። ከዚህም በላይ የተለያዩ ብሔረሰቦች ቋንቋዎችና ታሪኮች ከተለያዩበት ይልቅ እንዴት እንደተሳሰሩ የምታመላክቱ ናችሁ። እናንተ የተለያየው ዓለም ተስፋዎች ናችሁ ብለዋል ፍራንሲስ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በዓለም የሴቶች እግር ኳስ ዋንጫ የጥሎ ማለፍ ውድድር ዛሬ ስዊድን ዩናይትድ ስቴትስን 5-4 በሆነ የመለያ ምት አሸነፈች። ሁለቱ ቡድኖች በዛሬው እሁድ ጨዋታቸው በተጨማሪው ሰዓት ሳይቀር 0-0 ሆነው ባለመሸናነፋቸው የመለያ ምት መሰጠቱ ታውቋል። የስዊድን ተጫዋቿ ሊና ሄርቲግ የመታቻት አወዛጋቢ ኳስ በዩናይትድ ስቴትስ በረኛ ከመረቡ ተርፋለች። ይሁን እንጂ በረኛዋ ተፍታ እንደገና ወደ ውጭ መለሰቻት ኳስ ከጎሉ መስመር ወደ ውስጥ ዘልቃ መግባቷ በድጋሚ ማጣራት ተረጋግጦ ስዊድን አሸናፊ ሆናለች። የዩናይትድ ስቴትስዋ ሶፊያ ስሚዝ ለአራተኛ ጊዜ የዓለም ዋንጫ ባለቤት የማድረግ እድል ብታገኝም ጎሉን በመሳት ኳሷን ከጎሉ አናት ወደ ውጭ ልካለች። የስዊድን በረኛ ዘኪራ ሙሶቪክ ዩናይትድ ስቴትስ የተሞከሩ 11 ያለቀላቸው ጎሎችን በማትረፏ ጀግና ተብላለች። በትናንቱ ጨዋታ ኔዘርላንድ ደቡብ አፍሪካን 2-0 አሸንፋለች። እንግሊዝና ናይጄሪያ ዴንማርክ ከአውስትራሊያ ዛሬ ሌሊቱን ይገጥማሉ። በመጨረሻም የቴስላና የኤክስ ባለቤት ኢላን ማስክ ከሜታ ፌስቡክ ባለቤትና ስራ አስፈጻሚ ማርክ ዙከርበርግ ጋር በማህበራዊ ሚዲያ በቀጥታ በሚተላለፍ የቡጢ ፍልሚያ ሊያደርጉ መሆኑን ዛሬ ተናገሩ። ማስክ ይህን የተናገሩት ቀድሞ ትዊተር ይባል በነበረውና አሁን ኤክስ ተብሎ በሚጠራው ገጻቸው ላይ ነው። ጎምቶቹ የማህበራዊ ሚዲያ ሰዎች በላስ ቬጋስ በሚደረገው ማርሻል አርት የተቀላቀለበት የቡጢ ፍልሚያ ኬጅ ፋይት ለማድረግ ካለፈው ሰኔ ጀምሮ ሲሞካከሩ መቆየታቸውን ሮይተርስ ዘግቧል። የዙክና መስክ ፍልሚያ በኤክስ ላይ በቀጥታ ይተላለፋል። ከሱም ጋር ተያይዞ የሚገኘው ገቢ በሙሉ ለአርበኞች በጎ አድራጎት ይውላል ሲሉ ዛሬ እሁድ ማለዳው ላይ የተናገሩት ማስክ ተጨማሪ ዝርዝር አልሰጡም። የፍልሚያው ትርጉሙ ምንድነው ተብለው በኤክስ ተጠቃሚ ተጠየቁት ማስክ ይህ የሰለጠነ የጦርነት አይነት ነው፣ ወንዶች ጦርነት ይወዳሉ ሲሉ መልሰዋል። ማስክ ይፋ ስላደረጉት መረጃ አስተያየት እንዲሰጥ የተጠየቀው ሜታ ምላሽ አለመስጠቱን ሮይተርስ አስታውቋል። ይሁን እንጂ የ39 አመቱ ዙከርበርግ እና የ51 አመቱ ማስክ በየፊናቸው ልምምድ ያደረጉ መሆኑን ዘገባው አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶች ከአችን ጋር አብራችሁን ቆዩ።
በድጋሚ ጤና ይስጥልን፣ እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ ሐምሌ 30 2015 ዓመተ ምህረት የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
አንዳችን ጠፍተናል። አውቶቡሱ አመለጠኝ፣ ረሳሁት መቼ ነበር። ከባህሩ ጥግ ተነስቼ መጠለያ የገባሁት እርጥበቱ ቢተንም ጸጉሬ ጨው እንደላሰ አመድ እንደለበሰ።
ሌሎቹ አብረውኝ ሳይሆኑ እንዴት ዘልቀው ይሆን? እናቴን ትቻት ስመጣ ምንድን አልማ ይሆን? አውቶቡሱ አመለጠኝ።
ምን ያክል ጊዜ ልታገስ? የምጠብቀው አውቶቡስ ሌላ ጋ ይጥለኝ ይሆን? ፈጽሞ ያጠፋኝ ይሆን? ምን ቦታ ላይ ነኝ ያለሁት? አጉል አገር ነው የደረስኩት።
የት እንደምሄድ አላውቅም። ያደረግኳቸውን ጫሞች በምግብ ልለውጣቸው? ካርታውን ከቶ አላገኘው። የውስጥ ፍኖት ጨለማ፣ የአዲስ መንገዶች ሻማ። አንደኛችን ተፍተናል በሚል ጣሚና ሳሊ ከበደች ተክላብ ስለ ስደት ከጻፈቻቸው ግጥሞች ያገኘነውን ነበር ያሰማናችሁ። ከበደችን ለግሩም ግጥሟ እናመሰግናለን። አሁን የመክፈቻው አንስልት እናስከተል። ያቄ እንዳልኝ የሚያሳብቅ ይመስላል አጣራኝ። በዚህ ሰዓት የሚከታተሉ ተማጮቻችንም ምርስ በርሳቸው መጣያይቅ ይችላል። አሁን ምናነሳውን ሐሳብ ለመሆኑ ሐሳብ ማደሪያው የት ነው ታያለሽ?
ማዋያውን ማምሻውንና ማደሪያውን ባውቀው የት ወደረው?
ማደሪያ ሲኖር አይደል ወይ? ጥሩ ብለሻል።
አንዴ እኮ ግን አልብላ ሐሳብ መንገድም ሊያረጋ ይችላል ባንተ ውስጥ ያልፋል።
በትክክል መንገድ ያደርጋል። ለዚህ ነው የሐሳቡን ነገር ብዙም ማያደርሰንና የቆንም ደግሞ እንደው ልብ ብሎ የሚያልፈውን ሐሳብ ስናስብ በእውን የምናየው ግን ወይም ያደረግነው ያለው ነገር ተመክሮ የሚባለው በአይናችን ከምንመሰክረው ነገር ጋር ያለውን ነገር የምንረዳበት ማወቅ ማስተላሰላችን አንጎል ውስጥ የሚከተልበት ቦታ አለ ወይ የሚለውን የሚመለከት ነው።
ጥሩ እንግዲህ አሉላ ያነሳው ነገር ረቀቅ ወዳለ ጉዳይ ያስገባን ይመስላል። አንድ አዲስ ባንጎል ላይ ያተኮረ የቅርብ ጊዜ ጥናት ነው ይሄንን ጉዳይ የመረመረው አይደል?
ትክክል ቆንጅት። የእስራኤሉ የሄብሩ ዩኒቨርሲቲና የዩናይትድ ስቴትሱ የዩሲ በርክሌ ዩኒቨርሲቲ በጋራ ያጠኑት ጥናት ግኝት ነው።
ስለ አንጎል ማወቅ ሳይንስ የመሆኑን ያህል ዘና ባለ ስሜት ስለ ራስና ስለ አካባቢ መረዳት ለጠቅላላ ዕውቀትም የሚያግዝ ነውና የጥናቱን ምንነትና አንደምታ እንዲያስረዱን ሁለት የመስኩ አዋቂዎችን ጋብዘና ወያይተናል።
ወደ ውጋችን እንወሰዳችሁ። የአንጎል ነገር
ስፔሻላይዝድ ሆስፒታል ኒውሮሰርጀን ነኝ እና እንዲሁም የዲፓርትመንት ሄድ ነኝ።
እሺ አመሰግናለሁ። ዳሬክ ዘነበ ባላለሁ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ በነርቭ ሕክምና ክፍል ትምህርት ቤት ውስጥ የነርቭ ሐኪምና የትምህርት ክፍል ኃላፊ እንዲሁም በኮግኒቲቭ ኒውሮሎጂ ደግሞ ሰብስፔሻሊስት ነኝ።
ማመሰግናለሁ በድጋሚ እንግዶቼ። በእንግሊዘኛው ኮንሺየስ አዌርነስ የሚለውን በግርድፍ ትርጉሙ ዙሪያ ገባችንን ማወቅ፣ አካባቢያችንን መለየትና መረዳታችንን ለመሆኑ አንጎላችን ውስጥ ተከትቦ የሚቀመጥበት የትኛው ስፍራ ነው ወይም የት ነው የሚገኘው? አንጎል ውስጥ ቦታ አለው ወይ የሚለውን ጥያቄ ለመመለስ የሞከረ በኢየሩሳሌሙ የሄብሩ ዩኒቨርሲቲ እና በዩናይትድ ስቴትሱ የዩሲ በርክሌ ዩኒቨርሲቲ በጋራ የተሰራ ጥናት ግኝት ነው መነሻችን። ስትሮክ የሚባለው አንጎል ውስጥ የደም ስር መዘጋት ሲገጥም የሚፈጠሩ ሁኔታዎችን ያነሳል። የሚጥል በሽታይም ኤፒለፕሲ የምንለውንም በሽታ ይመለከታል። በቅድሚያ አንጎል ውስጥ እነኚህ ነገሮች የቱ ጋ ነው የሚታዩት የሚለውን በዚህ ጥናትም የታየውን ከማየታችን በፊት አንዳንዴ ተወራራሽ አንድ ቃልም አድርገን የምንጠቀማቸው ነገር ግን የተለያዩ ሁለት ነገሮች
አንጎል ስንል በእርግጥም ቅርብና ቀላል ይመስላል። ነገር ግን አንጎል ስንል ምን ማለታችን ነው? በእንግሊዘኛው አጠራር ማይንድ የሚሰኘው ህሊናስ ምንድን ነው? እነኚህን በወጋችን ውስጥ ደጋግመን የምናነሳቸው ነገር ግን አንዳንዴ በተዛባ መንገድ የሚጠቀሱ ነገሮች በቅጡ በመረዳት እንጀምር።
እንደ ትውውቃችሁ ይቀጥል። ዶክተር አብዲ ከርሶን ጀምርና ዶክተር ያሬድ ይሄድ።
በጣም አመሰግናለሁ አሉላ። አንጎል ስንል እንግዲህ ይሄ ፊዚካል ፓርቱ ወይም የሚዳሰሰው ወይም በመንቀጥ በመዳሰስ የሚታየው አንጎል የሚባለው ክፍል ነው። ያ ይሄ ስትራክቸር ያለው ፊዚካል ቢንግ ያለው ፓርት ነው። ማይንድ ግን ስንል ህሊና፣ ህሊና ስንል ኮንሺየስ ማንነታችን ወይም ደግሞ ያ በዚህ በአሁን በአንጎል ከምንለው ፓርት ኢንተርፕሬት ተደርጎ ለመግለጽ ትንሽ ያዳግታል ቢ ከሪያሬድ እዚህ ላይ በደንብ ሊያግዘኝ ይችላል። የሚወጣው አውትፑት ይመስለኛል።
መልካም። ሁለቱን ደጋግመን የምንመለከትባቸው ጥያቄዎች ውስጥ ስለሚነሱ አድማጮች በደም ሳሳው አንጎልና ህሊናን ወይንም ብሬንና ማይንድን አንድ አድርገው እንዳያዩ ያህል ነው። ዶክተር ያሬድ እርሶም የሚያክሉት ነገር ካለ ወደ ዋናው ፍሬ ነገር ከመዝለቃችን በፊት።
እሺ አሉላ፣ ዶክተር አብዲ ካለው ለመጨመሪያል ብሬንና ማይንድን ወይ አንጎልና ህሊናን ለመለየት ባጭሩ ወይ ኮምፒውተራችንን ወይ ስልካችንን ማየት ነው። ራሱ እቃው ወይ ስልካችን ሃርድዌር ወይ ቁሱ ሲሆን እሱን ራን ለማድረግ ደግሞ እሱ እንዲሰራ ደግሞ የሚያገዘው ሶፍትዌር አለ። ስለዚህ ያ አእምሯችን በእጅ የሚዳበሰው ብሬን የሚባለው ነገር ተናቦ ተግባብቶ ዓለምን የምናየውን ነገር አእምሯችን ውስጥ ኢሜጅ እንዲፈጠር እይታችን በስሜቷ ስም የሚገቡት ነገሮች ሁሉ ተደማምሮ ደግሞ አዌር እንድንሆን የሚያደርገን አንዱ አካል ነው። ስለዚህ ኮንሽስነስ ሁለት ኮምፖነንት አለው። አንድ ሰው ህሊና አለው ሲባል መንቃት ያስፈልገዋል። ከነቃ በኋላ ደግሞ አካባቢውን ለይቶ ከሱ ጋር መግባባት ወይ ተግባቦት መፍጠር መቻል አለበት። ስለዚህ ሆስፒታል ውስጥ አንዳንዴ ሰዎች ይነቅተው ግን የማይግባቡ ሲሆኑ የአንጎል ችግር እንዳለ ያሳየናል ማለት ነው። መንቃትም መግባባትም ደግሞ ሳይኖራቸው ሲቀር አንኮንሽስ ሆኖ የምንለው ይሆናል ማለት ነው። ስለዚህ ያ የአንጎሉ ላይ ደግሞ እክል የገጠመ ሲሆን አንዱ መገለጫ ሊሆን ይችላል ማለት ነው።
ለዚህ ውይይት መነሻ ወደ ሆነው ጽሁፍ ልሂድና እነኚህ ሁለት ዩኒቨርሲቲዎች በትብብር የሰሩት ጥናት የአንጎል ውስጥ የደም ስር መዘጋት ወይንም ስትሮክ የሚባለው የገጠማቸው ህሙማን
25% የሚሆኑት
በእይታ መነጽራቸው ካረፈው ነገር ከፊሉን ያህል አያዩም ይላል። አንጎል ውስጥ የደም ስር መዘጋት በሚያስከትለው ጉዳት የቀኝ አንጎሉ የተጎዳ ሰው ምሳሌ ያቀርባል። ከፊት ለፊቱ ካለ ገበታ ላይ የቀረበለት ምግብ በቀኝ በኩል ያለውን ብቻ ያይና እሱን ብቻ ይመገባል። ዩኒላተራል ኔግሊጀንስ ይለዋል በእንግሊዘኛው ቃል። መርጦ እንደመርሳት አይኑ ማየቱን የሚያስታውቅ ነገር በምርመራ አግኝቷል። ነገር ግን ጨርሶ ስለመኖር እንኳን እንዳልተረዳ እንዳላገናዘበ ያሳያል። ስለዚህ ይሄ ማወቃችን የቱ ጋ ነው፣ የፊኛው ጭንቅላታችን ክፍል ውስጥ ነው ያለው የሚለውን ለመመልከት የሞከሩበት ነው። እንደው በጠቅላላ ጥናቱ ከታዘባችሁት ብንነሳ ዶክተር አብዲ ምን አዩ በዚህ ግኝት? ኋላ ተግባራዊ ጠቀሜታውንም አንዳንድ ነጥቦች እናነሳለን።
በጣም አመሰግናለሁ አሉላ። እዚህ ግኝት ላይ ያንጸባረቀው ያዩት ስለ ሄሚ ኔግሌክት ነው በተደጋጋሚ ያነሱት እና እዛ ላይ ከዛ ለከመነሳቴ በፊት ስለ አንጎል ፓርቶች የተወሰኑ ፓርቶች 5 ፓርት አለ ሜጀርሊ ዋን ናይ ኮንሺየስ ነገሩን ኢንተርፕሪት ምናደርግበት ፓርት ማለት ነው። ፍሮንታል ሎብ ይባላል ፓሪታል ሎብ ቴምፖራል ሎብ ኦክሲፒታል ሎብ አንዳንዴ ደግሞ ኢንሱላር ሎብ የምትባል በፍሮንታል በፓሪታል እና በቴምፖራል ሎብ ስር ወደ ውስጥ ገብታ የምትገኝ ክፍል አለች። እነዚህ ክፍሎች ደግሞ ሜልዲ ፓሪታል የምንለው ፓሪታል እና ቴምፖራል ሎብ አሁን እዚህ ሪሰርች ላይ ባዩት ሄሚኔግሌክት ጋር የተያያዘ ጉዳይ አላቸው እና አንድ ሰው የግራ ፓርት አክቲቪቲውን በቀኝ ብሬናችን ኢንተርፕሬት ይደረጋል። የተወሰነ ደግሞ የቀኝ ፓርታችን በግራው። በእርግጥ አብዛኞቹ የቀኝ አክቲቪቲዎቻችን ወይም የቀኝ ፓርት እይታዎቻችን በሁለቱም ኢንተርፕሬት የመደረግ ቻንስ አላቸው። ለዛም ነው ብዙ ጊዜ የግራ በኩል ሄሚኔግሌክት ወይም በግራ በኩል ያለውን ነገር ሪኮግናይዝ ያለማድረግ ያለማገናዘብ የሚሉት። ቅድም የምስታነሳው በግራ በኩል ያለውን አክቲቪቲ ለምሳሌ ፕሌት ቢቀርብላቸው በግራ በኩል ያለው ፕሌት ምግብ አያገኙትም ወይም አይበሉትም። በቀኝ በኩል ያለውን ብቻ ይበሉና ኢቨን ርቧቸው መብራት እንኳ እየፈለጉ ያንን አያገኙትም። ወይም በግራ በኩል ያለ በርም ምንም ቢሆን ሊገሳቸው ይችላል፣ አያዩትም፣ አያገናዘቡትም። ሰው እጃቸውም ሰውነታቸውም ቶታል ኔግሌክት ያደርጉታል፣ ይረሱታል፣ አያስተውሉትም ማለት ነው። እና ይህንን ፓርት ደግሞ ሜንሊ የሚመለከተው ቅድም ካነሳዋቸው ክፍሎት ፓራይታል ፓሪቶ ቴምፖራል ሪጅን ላይ ወይም ደግሞ ፓሪታል ሎብ ከሚባለው ወደ ፖስቴሪየር ፓርቱ ላይ ያለ ሪጅን ይህንን ይመለከተዋል። በእርግጥ ስትሮክ ብቻ ሳይሆን ጢም ሊሆን ይችላል። አንዳንዴ ደግሞ ከአደጋ ጭንቅላት አደጋ ጋርም ተያይዞ ሊከሰት ይችላል። እዛ አካባቢ ሚኖር ሊዥን ማንኛውም ቲም ሚሆን ምንም አይነት ነገር ሊያመጣው ይችላል። ብዙ ጊዜ ግን ጥናቱም ላይ እንዳሳየው ብዙ ጊዜ ስትሮክ ፔሸንቶች ላይ ይታያል ማለት ነው። ጥናቱ ላይ በጣም ትንካረገኝ ነገር ሄሚኔግሌክትን ሲተነትን ከዛ በኋላ የወሰዷቸው የተለያዩ ፔሸንቶች ላይ ያዩቸው ነገሮች አሉ እና ከዛ ውስጥ ላይክ ውስጥ ላይ ኢሞሽናሊ ግን ሪስፖንድ ሲያደርጉ ወይም ኢሞሽናል ኮምፖነንቱ ላይ ወይም ኢሞሽናሊ ሲመልሱ ያ ነገር እንዳይ የሚያዩት አይነት ነገር ሪፍሌክት ያደረጉባቸው ነገሮች አሉ እና ይህም ወደፊት ሜቢ ኮማ የሆኑ ሰዎች ላይ ያንን ብሬን አክቲቪቲ ወስዶ ሜቢ ሰዎቹ የመዳን ወይም ከኮማ የመውጣት ቻንሳቸው ይሄን ያህል ነው ወይም ይሄን ያህል ነው የሚል ሊያመጣ ይችላል የሚል መላምት አስቀምጠዋል። እና ይሄ በጣም የሚደንቅ ነገር ነው። እኔ የተረዳሁት እነዚህን ፖይንቶች ነው።
መልካም ዶክተር አብዲ ጥሩ አድርገው ለሩቅ ላለ ለሳይንሱ ራቅ ላለ ነው በምንረዳበት መልኩ አሳይተውናል። የአንጎል ውስጥ ክፍሎችን መረዳት በራሱን የቻለ ጊዜ የሚጠይቅ ነው። ዶክተር አብዲ ካቆሙበት ቢቀጥሉ ዶክተር ያሬድ ቀደም ያንዱን ብቻ ነጥሎ የሚያየው እሳቸው በሕክምናው ቋንቋ የጠሩት ሄሚ ኔግሌክት ያሉት ወይም ዩኒላተራል ኔግሌክት የተባለው አንዱን ጨርሶ እስከናካቴው አለማየት ወይንም ማገናዘብ አለመኖሩን የሚያሳይ ምንም እንኳን አንጎል ውስጥ ማየታቸውን የሚያስረዳ ማስረጃ ቢገኝም ለምሳሌ ፎቶግራፍ ቀርቦላቸው በቀኝ በኩል ያሉትን ብቻ ማየት ሊችሉና በግራ በኩል ያሉትን እስከናካቴው ሊያዩአቸው መቻላቸው የሚገርም አይነት ስሜት ይፈጥራል ለተራ ሰው ከሳይንሱ ለራቀውና። እርሶስ እነኝህን እንዴት ነው የተመለከቱት?
አመሰግናለሁ አሉላ። እንግዲህ ዶክተር አብዲ በደንብ ገልጾታል። አብዛኛው በተለይ ከኒውሮአናቶሚ ወይ ከአፈጣጠሩ ጋር አያይዞ በደንብ ለመግለጽ ሞክሯል። ምናልባት ለመጨመሪያ ያህል አንዳንድ ፖይንቶች ከዛ በተያያዘ አንድ ሶስተኛ የአንጎል ክፍል የእይታ ክፍል ነው ተብሎ ይታሰብበት ላይ ቅድም ዶክተር አብዲ የገለጸው ኦክሲፒታል ሎብ የሚባለው ፓርት እይታ መጀመሪያ ከአይናችን መጥቶ ብዙ ሰው በአይኑ አየ ይባላል። ግን አይናችን እንደ ሌንስ መልእክት ወይ ጨረር ከማስተላለፍ ውጭ እይታ የሚጀምረው የአይናችን የኋለኛው ክፍል ወይ ሬቲና ላይ ይነሳና ያ መልእክት ተጉዞ በቀኝ ከባቢያችን የምናየውን የግራ አንጎላችን በግራ ደግሞ የምናየውን በተቃራኒ የቀኝ አንጎል አይቶ የመረዳት አቅም አለው። ግን ያየነውን ነገር ምንነቱንና ማንነቱን ለመለየት ደግሞ ኦክሲፒታል ሎብ ብቻውን አይሰራም። ስለዚህ አንድ ነገር አይተን በቀኝ በኩል ቀኝ እጅ እንዳለ ለመለየት በግራ በኩል ያለው አንጎል መጀመሪያ ለፓሪታል ሎብ መልእክት ይልካል። ስለዚህ ፓሪታል ሎብ ላይ ምንድነው የሚሰራው? ምንድነው ሆየር ነው የሚለው ወየት እንዳለ ነው የሚያሳየን። ስለዚህ የግራ አንጎላችን የቀኝ ከባቢያችንን የመለየት የቀኙ ደግሞ የግራን የመከባቢን የመለየት እድል አለው። ከዛ ደግሞ ዝቅ ሲል ቴምፖራል ሎብ የሚባለው ደግሞ ያየነው ነገር ምንድነው የሚለውን ለመመለስ ያገዘናል። ስለዚህ በቀኝ ከባቢ ላይ ያየሁት ነገር እጄ ነው ሳህን ነው እስክሪብቶ ነው የሚለውን አይምሯችን እንዲረዳና ለዛ መልስ እንድንሰጥ ያግዛል። ከዛ በተጨማሪ አይምሯችን እንግዲህ በተለይ ከአለፉት በሃያኛው ክፍለ ዘመን መጀመሪያ ላይ በተደረጉ ትልቅ ጥናቶች ናሽናል ስተዲስ በአንጎል ላይ በደረሱ የተለያዩ ጉዳቶች እና ቁስለቶች የአንጎልን ስራ ለመለየት ታስቧል እና ግራና ቀኝ አንጎላችን በተወሰኑ ስራዎች ላይ ስፔሻላይዝ እንዳደረጉ ይታሰባል። ስለዚህ ብዙዎቻችን የምናውቀው የግራ አንጎላችን የቋንቋ ችሎታችንን ወይ የመናገር ችሎታችን እንደሚቆጣጠር ብዙ ሳይንስ ያረጋግጣል። በተለይ 90-95% በምንሆነው በቀኝ እጅ በምንጽፍ ሰዎች ላይ የግራ አንጎል ዶሚኔት ያደርጋል። እስቲል በግራ እጅ እንኳን በሚጠቀሙ ሰዎች ላይ ከ60% የማይተራነሱ እስቲል የግራ አንጎላቸው ነው ለቋንቋ የሚያገለግለው። ስለዚህ ይህን አይነት ስፔሻላይዜሽን አለ። ቅድም በተነሳንበት ጥናትም ረገድ እንግዲህ ይሄ ስለ ስፓሻል ኔግሌክት ወይ ፌቢ ስፓሻል ኔግሌክት ስናወራ አካባቢያችንን ከመለየት አንጻር የፓሪታል ሎብ ትልቅ ስራ እንዳለው ዶክተር አብዲ አስረድቶናል። ግን ልዩነቱ ደግሞ ምንድን ነው? የግራ አንጎላችን ፓሪታል ሎብ በግራም በቀኝም ያለውን ከባቢ የማየትና የመለየት እድል አለው። ስለዚህ አንድ ሰው የግራ አንጎሉ የግራ አንጎላችን የቀኙን ነው በዋናነት ከበር የሚያደርገው፣ የቀኙ ግን የግራንን የቀኝን ነው ከበር የሚያደርገው። ስለዚህ ልዩነቱ እዛ ላይ ነው። አንድ ሰው የግራ አንጎሉ ቢቆስል ወይ የግራ ፓሪታል ሎቡን ቢያጣ የቀኝ ፓሪታል ሎብ ሁለቱንም ከበር አድርጎ ስለሚሰራ ኔግሌክቱን ኖቲስ አናደርገው። በተቃራኒው ግን የቀኙን ፓሪታል ሎብ ብናጠቃው የግራውን ከበር አድርጎ ስለሚሰራ በተቃራኒው ግን ግራው ደግሞ ቀኙን ስለሚያግዘው ቀኙን የተጎዳበት ሰውዬ በግራ በኩል ያለው መለየት አይችልም። ለዚህ ነው ሄሚሌግሌክ በብዛት የሚከሰተው በግራ ከባቢያችን ላይ ነው። ስለዚህ አንድ ሰው የቀኝ ፓሪታል ሎብ ላይ በስትሮክም በእጢም በተለያየ ምክንያት ጉዳት ሲደርስበት መጀመሪያ የምናስተውለው ምንድነው? አንሶግኔዣ ወይ ደግሞ የራሳቸውን ሰውነት አለማወቅ ይመጣል። ስለዚህ የሰነፈው ሰው እንኳን ሰውነት አሳየን ብትለው ሰውዬው እጁን ለማንቀሳቀስ ወይ ደከመውን ወይ አልታዘዝ ያለውን ሰውነት መለየት ላይችል ይችላል። ቅድም እንደተባለው ወይ ጥራቱ ላይ ደግሞ በግልጽ እንደተቀመጠው ሰዎቹ በግዛ በኩል የተቀመጠው ሳህን ላይ እንኳን ሲበሉ ግራኛውን ሳህኑን አይለዩትም። በግራ በኩል ልብስ መልበስ አይችሉም። ሲሄዱም በግራ ከባቢያቸው ስለሚሆን ደጋግመው መጋጨት ይገጥማቸዋል። ይሄ ሁሉ ሲሆን ግን የቀኝ ከባቢያቸውን መረዳትና ማወቅ ይኖራል እና ይሄ በተለይ በጣም ከኒውሮሎጂ በተለይ ኒውሮፕላስቲሲቲ እና ኒውሮ ሪሃቢሊቴሽን ጋር በጣም ያገናኘው ምንድን ነው? ስትሮክ የገጠማቸው ሰዎች በዚህ አካባቢ በቀኙ የፓሪታል ሎብ የቆሰለባቸው ሰዎች ሪሃብሊቴት ለማድረግ በጣም ይከብዳል። ለምን? ሰውየው ራሱ ሪኮግናይዝ አላደረገውም ሰውነቱ መሆኑ። ስለዚህ ለሪሃብሊቴሽን ለፊዚዮቴራፒ ስንሞክራቸው እንደ ትልቅ ችግር ሆኖ ያጋጠመን አንዱ ነው እሱ ነው እና ከዛን ግል በተለይ የተለየ ጥቅም አለው ብለን እናስባለን ማለት ነው።
ግሩም አድማጮች፣ በቅርብ ጊዜያት ጥናቶች ለተንጸባረቁት ቁም ነገሮች በጥቂቱም ቢሆን ከትንታኔያችሁ መገብየት የቻሉ ይመስለኛል። ከዚህ በመጠኑ አለፈ ብንልና በአማርኛ ተዛማጅ ትርጓሚው ትቡ ስለሚባለው ህሊና በእንግሊዝኛው አጠራር ሰብኮንሸስ ምንነት ጥቂት ቁም ነገሮችን ብታካፍሉን። ስለ ህሊና ራሱ ብዙ ማወቅ የምንሻቸው ነገሮች ቢኖሩም ስለዚህ ህብስ ለሚባለው ህሊና አንዳንዴ እንዲያውም ውሳኔዎችና ምርጫዎቻችን ላይ አንዳች ተጽዕኖ የማድረግ አቅም እንዳለው የሚታመነው በነቀው አእምሯችን ከምንቆጣጠራቸው ነገሮች ባሻገር ላለው ተጽዕኖ እንደ ምክንያት ስለሚነገረው ብታስረዱን። ዶክተር ያሬድ፣ ይሄ ወደ እርሶ ጥናት ዘርፍ የሚያዘነብል እንደመሆኑ ከእርሶ ልጀምርና ወደ ዶክተር አብዲ ልሻገር።
እሺ፣ አመሰግናለሁ አሉላ። ኮንሽስነስ የሚባል አለ፣ በተለምዶ ደግሞ አንተ እንዳልከው ሳብኮንሽስ ወይ ህቡ ህሊና የሚባል አለ እና ማወቅ ያለብን እንግዲህ ቅድም ትንሽ ዶክተር አብዲ አሰጥቶታል። አንጎል የሚባለውን ወይ ደግሞ አይምሯችን ራስ ቅላችን ውስጥ የተቀመጠውን አንጎል ብዙዎቻችን እንደ ሩቅ አካል ነው የምና ምናልባት ስለ ልባችን ስለ ሳንባችን ቀረብ ብለን እናቋል። ለምን እነዚህ ነገሮች በራጅም በተለያየ አጋጣሚ ቶሎ የማየት እድል አለን። አይምሮ ግን አሁን የቴክኖሎጂ እድገት በመምጣቱ ነው እንግዲህ ማራ ሲስካን እየተባለ አንጎል ምን አይነት አቀማመጥ አለው የሚለውን ለመለየት እየተቻለ ብዙዎቻችን የተረዳን የመጣ ነው። ይህ በሚሆንበት ጊዜ እንግዲህ የአንድ ሰው አማካኝ የአንጎል መጠን ቢበዛ ከ2 ኪሎ እስከ 3 ኪሎ ያልበለጠ ወይ ከሰውነት ክብደታችን 2% የሆነ ግን ከሰውነታችን ደግሞ የደም ፍሰት ከልብ ከሚወጣው ደም ፍሰት ግን 20% የሚወስድ ትልቅ ኤነርጂ የሚፈልግ ከባድ የሆነ የሰውነታችንን ሰው ልጅ ሰፍኖ እንዲቀጥል የሚያደርገው የሰውነታችን ክፍል ነው። ይህ አንጎል የሚባለው ክፍል እንግዲህ በተለይ በዋናነት ቅድም የሚሰራበት ያለው ኮንሽስነስ የሚባለው ወይ መንቃትና አካባቢ መለየት ከሚባለው ጋር የተያያዘ ነው።
ከዛ ውጪ ግን ሰብኮንሽስ በመነለው የሚካተቱት እንደናቸው አንጎላችን እየሰራ ግን በእኛ ቁጥጥር ስር ያለው ስራዎች አሉ። ለምሳሌ አንድ ለማስረዳት የልብ መታችንን፣ አተነፋፈሳችንን፣ የአንጀት እንቅስቃሴያችንን፣ የኩላሊት አሰራራችን ማናችንም አንቆጣጠረው። ለምን ይሄን የሚቆጣጠረው የአንጎል ክፍል ከኢቮሉሽን ወይ ከለውጦች በኋላ እየመጣ ወይ በሰዎች አፈጣጠር ላይ ከጊዜ በኋላ የመጣ ነው ኮንሽስነስ የሚባለው አቅም። ግን እንስሳቶችም ሌሎችም ሬፕታይሎችና ሌሎች ህይወት ያላቸው እንስሳቶች ላይ በምናይበት ጊዜ የታችኛው ወይ ብሬንስት የሚባለው ፓርት በሁሉም ላይ አለመ በህይወት ለመቆየት ስለሚያስፈልገን ማለት ነው። ይህ ሰብኮንሽስነስ ግን ከሌላው ሰውነታችን ጋር ተናቦ መልእክት እየተቀበለ ሌላ ሰውነታችን መልእክት እያላከ የሚሰራ ነው። ግን በአዝጋሚ ለውጥ የሰው ልጅ የላይኛው ሌየር ወይ ኮንሽስ ወይ ደግሞ ኮርቴክስ የተባለውን ነገር ዲቨሎፕ እያደረገ ሲመጣ ያ ኮርቴክስ ከሌላው አካባቢ እና ከሌላው ሰውነት ያለውን መስተጋብር በተሻለ አቅም መስራት ስላስቻለው ሰው ልጅ ዓለም ላይ ወይ ምድር ላይ በፍጥረት ካለ እንስሳዎች ሀያል ተቆጣጣሪ ያለው ሁሉን ነገር መግዛት የሚችል እንድንሆን ያደረገን እሱም ነው። ስለዚህ ሰብኮንሽስ የምንለው ከእኛ ቁጥጥር ስር በታች የሆነ ግን ኮንሽስሊ ደግሞ ኢንፍሉዌንስ መደረግ የሚችል የአንጎላችን የስራ መጠን። ለዚህ ነው ብዙ ሰዎች ሰብኮንሽስሊ አረገው ሰብኮንሽስሊ እንዲሆነ ስንል አውቶማቲካሊ የሚከሰቱ ነገሮች ነው። ስለዚህ ጠዋት ተነስቼ ወደ ስራ ስሄድ መኪና ማሽከርከር ላስታውስ እችላለሁ፣ ግን የትኛው ግሬም እንደረገጠ የትኛው ጋር መሪ እንዳዞርኩ ብዙ ላናስታውስ እችላለሁ። ምክንያቱም እነኚህ ለርንድ ቢሄቪየር ናቸው። ስለዚህ አንጎላችን ከኮንሽስ ፓርት ወደ ታችኛው ዝቅ አድርጎ እንዲሰራ የሚያግዝበት ነው ማንባቸው።
ይህ እንደው በደመ ነፍስ የሚመስል ነገር ግን በራሱ በውስጣችን የሚሰሩ ነገሮችን የሚመራ አንዳንድ ጊዜ እሱን መግራት መቻል በልምምድ እሱን መግራት ለውጥ ማምጣት የሚፈልግባቸው ነገሮች ላይ ተጽዕኖ ማሳደር ይቻላል የሚል አመኔታ በቅርብ ጊዜ ጥናቶች ውስጥ በስፋት እየተነገረ ነው። በእርግጥ ሰብኮንሽስን ወይም ይሄን ህቡልና በተወሰነ ደረጃ እንኳን መግራት ይቻላል ወይ? አሁን የምስራቁን የፍልስፍና ዘይቤ የተከተሉ አሰራሮች ስር እየሰደዱ ነው እንደሚያውቁት በምዕራቡ ዓለምና ተመስጦ ወይም ሜዲቴሽን የሚባሉት ሌሎች ልማዶች ትልቅ ስፍራ ተሰጥቷቸው እናያለን። ትርጉም አለው ለሰው በተጨባጭ ሊያመጣ የሚችለው ነገር ይታዩታል።
እርግጥ ነው እንደምን እንዳነሳው እንግዲህ አሁን ላይ አብዛኞቹ ጥናቶች ትኩረታቸው እየሆነ ያለው ይሄ ሰብኮንሽስ ማይንድን ስለማንቃት ብዙ ሰዎች እሱን ስለማይጠቀሙት እሱን ከመጠቀም ጋር የሚመጡ የጤናና ከዛ ጋር የተያዙ ሌሎች ጥቅሞች እንዳሉ አመላካቸው ነው። ጥሩ ጥሩ መረጃዎች እየወጡ ነው እና እኔም ባለ መረጃ እና በቅርቡ ባገኘኋቸው ጥናቶች መሰረት እንግዲህ በተለይ ብዙዎቻችን አሁን ቅድም አንተ እንዳነሳው ከምስራቁ ዓለም ጋር የተያይዘ የመጡ ሜዲቴሽን፣ ዮጋ የመሳሰሉት ኤክሰርሳይዞች በዋናነት አላማቸው ምንድን ነው? ሰው ልጅ ቁጭ ሲል አይምሮ ብዙ ነገር ያስባል። ስለዚህ ኮንሽስ የሆነው ማይንዳችን ወደኋላ ሄዶ ትውስታ ያስባል፣ ወደፊት ደግሞ ሄዶ አዲስ ነገር ስለ ነጋችን እንድናስብ ያደርጋል። ስለዚህ በዚህ መሀል ብዙ ሰዎች ዛሬና አሁንን ይረሱታል። ያ ምን ይፈጥራል? አብዛኞቹ እንግዲህ የስነ አእምሮ ጤና ችግር የምንላቸው የውስጥ ደዌ ኢቨን ተያያዥ ችግሮች አሁን እየተያያዙ የመጡት አእምሯችን ባለማቋረጥ ከነኚህ ከኮንሽስ ማይንዳችን ጋር አክቲቭሊ በእንጌጅ በማድረጋችን የሚመጡ የስነ አእምሮ ወይም የጤና ችግሮች እየሆኑ ስለተገኙ ነው። ነገር ግን አንጎላችን በቢሊዮኖች የሚቆጠሩ ነርቮች ከትሬን በላይ የሚቆጠር ንግግር ወይ ኮኔክሽን በመፍጠር የሚሰሩበት ስራ ስለሆነ አእምሯችንን በማናበብ ሪዋየር ማድረግ ይቻላል፣ ወይ ደግሞ በሳይንሱ ኒውሮፕላስቲክ የሚባለውን እሳቤ እናመጣዋለን እዚህ ጋር ማለት ነው። እና አንድ ሰው ኮንሽስ ማይንዱን ደጋግሞ ስለ ነገ ሲያስብ ወይ ደግሞ ስለ ዛሬ ቀን ስለሆነ ከሚጨነቅ ዛሬ ላይ አሁን አተነፋፈሱን ቢረዳ አሁን ላይ መሆኑን ቢረዳ። ስለዚህ ኮንሽስ ማይንዱን ሰብኮንሽስ ካለው አእምሮ ጋር ማገናኘት ወይም ሪዋየር ማድረግ ወይ ደግሞ የተነበረውንም ደግሞ ንግግር ማጠናከር መቻል ከቻለ ምን ይሆናል? ካልመረስን መፍጠር፣ በተለይ መረጋጋትን። አሁን በጣም ቴክኖሎጂ በፈጠረበት የመረጃ ፍሰቱ በጣም በጨመረበት ዓለም ላይ ብዙ ሰዎች መኖር ካለባቸው የህይወት ፍጥነት ከአቅም በላይ በፍጥነት እየኖሩ ነው። ይሄ ደግሞ አሁን ለምናያቸው ተላላፊ ላልሆኑ በሽታዎች በተለይ እኔ በብዛት የምሰራበት የኒውሮዲጀነሬቲቭ በሽታዎች አንዱ አጋላጭ እየሆነ የመጣው እሱ ነው እና ለሱም እንደ መፍትሄ የሚታየው ሰዎች ከሌላው ሰውነት ክፍላቸው ጋር መናበብ እንዲችሉ፣ ሌላውን ሰውነታቸው ማድመጥ እንዲችሉ፣ ይህን ማድረግ ደግሞ የምንችለው ኮንሽስ ማይንዱ መግራት እሱን ገርጦ ከሌላው ሰውነት ጋር ማናበብ እንዲችል የሚያስችለው ይሄ ኒውራል ኮኔክሽን መፍጠር ነው። ለሱ ደግሞ ሳይንሱ በደንብ እያጠናበት ያላቸው ቅድም የተባሉት የኢስተር ሜዲሲኖቹ ላይ በተለይ ኤክሰርሳይዝ፣ ዮጋ፣ ሜዲቴሽን ታይቺ መሳሰሉ ኤክሰርሳይዞች አሱ አሁን ሰውነትን ከግራችን ጀምሮ እስከ አይምሯችን ድረስ ያለው ንግግር ኮንሺየስሊ ተረድተን እንድናረጋግጥ የሚያስችሉ ሳሎች ናቸውና ይህ ደግሞ በተለይ በእድሜያችን እየገፋ በሚሄድበት ጊዜ ጤናችንና ሰውነታችንን አስጠብቀን ለመቀጠል ያላቸው ፋይዳ ጎላ ብሎ እየመጣ ስለሆነ አይ ቲንክ እሱ ነገር ጥሩ ነው ብዬ አስባለሁ። እንግዲህ
መልካም። ይሄ የሚያጓጓው በተጨባጭም ሰዎች ሊያደርጉ የሚችሉትን ነገር ማየት የሚያስችለው በእንግሊዝኛው አጠራር ኒውሮፕላስቲሲቲ የተባለው የአንጎል ሴሎች አዳዲስ መስመሮች፣ አዳዲስ ሁኔታዎችን መፍጠር መቻላቸው አንጎል አንድ የተፈጥሮ ያበቃ ሳይሆን የሚለመልም ነው የሚለው አስተሳሰብ በጣም ጋባዥ ይመስለኛል። ከመለያየታችን በፊት ግን ዶክተር አብዲ ወደ እርስዎ ልመለስ ነው። የአንጎልን የውስጥ ገጽታ የማየት እድል እንዳለው ሐኪም በቀዶ ሕክምና አንጎልን ከፍቶ የማየት ስራ የሚጠብቆት ነውትና አንጎልም ህብለ ሰረሰርንም ከፍቶ እንደሚያይ ሐኪም የሚገርም ይመስላል። ይሄ ተሸፍኖ የምናስበው እንግዲህ በተራ ሰው አይን ነው የማወራው እና ተሸፍኖ ይህም ሁሉ ተአምር የሚሰራ የሚመስለን ስለ መኖራችንም ስለ ህልውናችንም ሁሉ ነገር የምንመራበት ጭንቅላታችን ውስጡ ምን ይመስላል የሚለው የሚያጓጓ ይመስላል። እንደው ነጭ ስብ ስጋ ብቻ ነው ወይስ እነኚህ ሁሉ ቀደም ዶክተር ያሬድ ሲሉ ነበረ በትሪሊዮኖች የሚቆጠሩ ግንኙነቶች የግንኙነት መስመሮች የሚዘረጉበት በእርግጥ የሚታየው ምን ይመስላል? እና እንደው አክለው ዋና ዋና የሚሏቸውን ቀደም በአምስት ከፍለዋቸዋል። እንደው ትልልቆቹን አገልግሎቶች ይሄኛው ክፍል ይሄን ይሰራል ቢሉ አድማጮች የሚያስታውሱት ነገር የመጨረሻ ሐሳብ እናደርግ።
በጣም አመሰግናለሁ ሉላ። እንግዲህ ያው አንጎላችን በጣም የሚገርም ብዙ ተወርቶ የማይልክለት ብዙ ነገሮች ያሉበት ግን ትንሽ የሚመስል ክፍል ነው። በትልቁ ሲከፈል የቅድም የነሳው ለአምስቱ ነገሮች አንደኛው ክፍል ላይ ነው። ግን ሜንሊ በሶስት ይከፈላል። ሴረብረም፣ ሴረብለም እና ብሬንስቴም የሚባሉ ነገሮች አሉት። ሜንሊ ሴረብረም ስንል ብዙ ጊዜ ኢሞሽን፣ መማርን፣ ሪዚኒንግን ምናምን የሚመለከቱ ነገሮች ሴረብለም ላይ ይገኛሉ። ሴረብለም ደግሞ ስንል ባላንሳችንን የምንጠብቅበት ይሄ ኮኦርዲኔሽን፣ እንደገና ደግሞ ፖስቸራችንን
የሰውነት ሚዛን
የሚጠብቅልን ሴረብለም ይባላል። ብሬንስቴም ደግሞ የሚባለው ሁለቱን የሚያገናኝ ሆኖ በተጨማሪ ደግሞ ይሄ አውቶኖሚክ የምንለው አሁን ለምሳሌ ሀርት ቢታችን ኮንቲኒየስሊ ይመጣል እና ሬጉሌት የሚደረገው በዚህ ክፍል ነው። የአተነፋፈሳችን ምንድን ነው
ስርአት
በየሬትሙን ጠብቆ የሚሄድበት ኤቭሪቲንግ የሚመለከተው ይሄ ብሬንስቴም ይባላል። ሁለቱንም ያገናኛል ማለት ነው። ከዛ ባለፈ ያው ሴረብረም ነው ቅድም ፍሮንታል ሎብ፣ ፓሬታል ሎብ፣ ቴምፖራል፣ ኦክሲፒታል እና ኢንሱላር ብዬ ያልኩት ያው ተከፍቶ ሲታይ ከለሩ ሞር ወደ ከላይ ግሬ ማተር የሚባል አለ፣ ከስር ደግሞ ዋይት ማተር የሚባል ነገር አለ። ግሬ ማተሩ ትንሽ ወደ ብራውን ወይም ብሮክን ዋይት ነገር የሚያደላ ነው። ያኛው ሞር ዋይት ስትራክቸር ነው። ይሄ ስትራክቸር ከላይና ከስር የሚለው ስፓይናል ኮርድ ወይም ህብለ ሰረሰር ላይ ሲሄድ ይገለበጣል። ከውጭ ያለው ዋይት ማተሩ ነው። ከውስጥ መሀለኛው ላይ ግሬ ማተሩ ይገኛል ማለት ነው። እና በሚታይበት ጊዜ የራሱ ሽፋን አለው። ይሄ እስከሉ በሚነሳበት ጊዜ ከስር ሜኒንጅስ የሚባል ሌላ ሶስት ሌሮች አሉ። እነሱን ስናነሳቸው ነው ሪል ብሬኑ የምናገኘው አንጎል የምንለው የምናገኘው። እና አንጎሉ ወጣ ገባ ያሉ ኢሊቬሽንስ የሚመስሉ የተለያየ አይነት ስትራክቸሮች አሉት። ከዛ በመሀል ደግሞ ገባ ገባ ያለ ሰልካይ የምንለው ገባ ገባ ያለ በሁለቱ ኢሊቬሽኖች መሀል ጋይረስ ይባላሉ ኢሊቬሽኖቹ። ከዛ በሁለቱ መሀል ያለው ደግሞ ሰልከስ ይባላል። እነዛ ላይ የደም ስር ምናምን ያልፉበታል። እና ግሮስሊ ይህን ይመስላል፣ ግን በጣም ኢንተረስቲንግ ነው። አናቶሚው ራሱ በራሱ አቀማመጡ በጣም ኢንተረስቲንግ ነው። እያንዳንዱ ሎኬሽን እንዴት አንዱ ፋንክሽን ለአንዱ ቦታ እንዴት እንደተሰጠው አንዱ ከአንደኛው እንዴት ኢንተግሬት እንደሚያደርግ ይህን ነገር ሁሉ ስናወራ፣ ስንንቀሳቀስ፣ ስንበላ ጣቶቻችን ምናችን ኤቭሪቲንግ ይህን ኮኦርዲኔት አድርጎ የሚሰራ ፓርት ነው። እና በጣም ሰፊ ነው። በጣም ሰፊ ነገር ነው ኒውሮሳይንስ እና በጣም ኢንተረስቲንግ ፓርት ነው። አይ ዊሽ እድሉን አግኝቼ ባታያቸው
ደስ ይለኛል። በምስል በሚታይ በቪዲዮ የሚደረግ ቃለ ምልልስ ሲኖረን እንደው ማስተማሪያችሁን እየተጠቀማችሁ የአንጎል ክፍልን ይሄን በሚለው በተሻለ ቀረብ ለማድረግ እንሞክራለን። ይሄን የሚያስደምም የሰውነት ክፍል ለሁለንተናችን ምስጢራዊነቱ ዛሬም ድረስ ገና ተጠንቶ ያላለቀ የሚመስለው ነገር ግን በርካታ ስራዎችን የሚያከናውን የሰውነት ክፍል ሌሎች የሰውነት ክፍላችንን ጨምሮ የሚመራውን ለአድማጮች ቀረብ ባለ መልኩ አንጎላችንን እንድንጎበኝ ይሄን ጥናት የኢየሩሳሌም ሄብሩ ዩኒቨርሲቲና የዩኤስኤስዩ የዩሲ በርክሌ ዩኒቨርሲቲ በጋራ የሰሩትን ጥናት መነሻ በማድረግ ለሰጣችሁን ሰፊ ሙያዊ ማብራሪያ አመሰግናለሁ። ዶክተር አብዲ ኤርሜሎ የቅዱስ ጴጥሮስ ሆስፒታል የአንጎል ቀዶ ሐኪምና የክፍሉ ኃላፊ፣ ዶክተር ያሬድ ዘነበ በአዲስ አበባ ዩኒቨርሲቲ የነርቭ ሐኪምና የትምህርት ክፍሉ ኃላፊ፣ እንግዶቼ ሁለታችሁንም ለጊዜያችሁ አመሰግናለሁ። ቃል በገባነው መሰረት ቀድም ነካ አድርገውታል ዶክተር ያሬድ ኒውሮፕላስቲሲቲ የተባለውን ትኩረት የሳበ ጥናት ሁኔታ የሚመለከት ውይይት ላይ በቅርቡ እንደማገኛችሁ ተስፋ አደርጋለሁ። ለአሁኑ ጊዜ እንሰማለን።
አሉላ፣ አሁን ደግሞ ተጠያቂ ልትሆን ነው። ተጠያቂ ይሆናል እኮ አይደለ?
ትክክል፣ ጠየቃለሁ።
ራስህንም የምትጠይቀው አይነት ጥያቄ ነው። ከጋዜጠኝነት ሙያ በኋላ ምን ማጥናትና ምን መሆን ትፈልጋለህ ብትባል ምንድን ነው መልስህ?
ከባድም ጥሩም ጥያቄ ነው። የጋዜጠኝነት ሙያን ድጋሚ መኖር ከሚፈልጉ ሰዎች ውስጥ የምመደብ እንደሆን እንደ አዲስ ዛሬ የምጀምርም ብሆን ተመልሼ ጋዜጠኛ መሆን ይመስለኛል። ነገር ግን ሌላ በተጓዳኝ ማድረግ የምፈልጋቸው ነገሮች አሉ። ውድል ያላገኘሁላቸው በሞክራቸው ደስ የሚሉኝ እንደው ነካ ነካ ያደረግኳቸው በሙሉ ልቤ ያልገባሁባቸው መስኮች አሉ። እነሱን የምፈልግ ይመስለኛል። እንደው ዝርዝር ውስጥ ሳልገባ በቂ ይሆናል ለጥያቄሽ ወይስ?
በቂ ነው። መጠረጥራቸውም ነገሮች ይኖራሉ። እንግዲህ ከተብተብ አድርገህ የምታስነብበንም ነገር ይኖራል ብዬ አስባለሁ። ለማንኛውም ከጋዜጠኝነት ሙያ በኋላ ለሚሆነው መልካም እድል እመኝልህና ወደ ቀጣዩ ቅንብር እናመራለን።
መልካም ቆንጂት፣ ጥሩ መንደርደሪያ አድርገሻል ለኔ ባቀረብሽው ጥያቄ። ለአመታት ሰራበት የነበረውን የኢንፎርሜሽን ቴክኖሎጂ ሙያን እርግፍ አድርጋትታ
እውነትም እርግፍ አድርጋ ሀ ብላ የሕክምና ሳይንስ ወደምታጠናበት ትምህርት ቤት ለማጥናት የወሰነችውና መወሰንም ብቻ ሳይሆን ህልሟን እውን ያደረገችው ወጣት አብራን ትገኛለች።
የቀድሞዋ የኢንፎርሜሽን ቴክኖሎጂ ወይም አይቲ ባለሙያዋ ዛሬዋ ሐኪም ዶክተር ሲሃም መሐመድ። ዶክተር ሲሃም መሐመድ በቅድሚያ ለጊዜሽ አመሰግናለሁ።
አመሰግናለሁ አሉላ ዛሬ ስለጋበዝከኝ።
ዶክተር ሲሃም፣ ለፕሮግራማችን በእንግድነት የጋበዝኩሽ የተለየ ህይወት መንገድ መርጠሻል። የተለየ የምለው ለአመታት ከሰራሽበት እና ካገለገልሽበት የኢንፎርሜሽን ቴክኖሎጂ በፍጹም ከእሱ ጋር ዝምድና ወደሌለው የሙያ መስክ ነው ያመራሽው። የህክምና ሙያ አጥንተሽ ዛሬ የህክምና ዶክተር ሆነሻል። ይሄ መንገድ የተለመደ አለመሆኑ ብቻ ሳይሆን ውሳኔውም ከባድ ነው። በጣም ጥሩ ህይወት በሚባል ደረጃ እየሰራሽ ባለሽበት፣ እንዲያውም የተለዩ ድሎች በመጡበት ሰዓት ይሄን ውሳኔ እንደወሰንሽ ነው የተረዳሁት። እስኪ አጫውቺን፣ እንዲህ ያለ ውሳኔ በየቀኑ አይደረገምና ከየት መጣ እንዲህ ያለ ውሳኔ? እንዴት ይሄን ሀሳብ ልታውጠንጥኝ ይቻልሽ?
ያው እንዳልከው በጥሩ ስራ ፊልድ ላይ ባለው ጊዜ ነው የወሰንኩት ሜዲካል ስኩል ለመሄድ እና ይህን እንደዚሁ እዛ ስራ ላይ እያለሁ የመጣልኝ ሀሳብ ሳይሆን ሁል ጊዜ ከልጅነት ጀምሮ የኔ ህልም ሐኪም የመሆን ሰውን ለመርዳት እና በዛ ስራ ዙሪያ ለመስራት ነበረ ሀሳቤ። ስለዚህ
ያው እንዳጋጣሚ ሆኖ መንገዱ የተጓዝኩት መንገድ ቀጥታ ወደዛ አልመራኝም። የግዴታ መስራት ነበረብኝ ከተመረቅኩኝ በኋላና አንዳንድ ጊዜ የምትፈልገውን ነገር እስከምትወድ ድረስ የማስፈልገውን ስራ መስራት አለብህ እስከዛ ለመድረስና በዛ መንገድ የተጓዝኩት ጥሩ ስራ ነበረ በጣም እሱም ለኔ ብዙ ነገር ቀስሜበታለሁ። ነገር ግን የኔ የመጨረሻ አላማዬ ህልሜ ዶክተር ለመሆን ስለነበረ እሱን ትቼ ወደዛ ለመሄድ ወሰንኩኝ። ከእንደገና ወደ ሜዲካል ስኩል
አብለሽ ትምህርት ቤት እንደገና መግባት የህክምና ሙያ ራስን የቻለ ነው ብለናል። ዝምድና የሌለው ትምህርት መማር ቀድሞ የነበረሽ ህልምሽ የቀሰቀሰውም ቢሆን የወሰድሽው ውሳኔ እንደው ትልቅ ነውና እንደ ተረዳሁት ደግሞ ብዙ ጥሩ ጥሩ እድሎች ባገኘችበት ለመወሰንም ከባድ በሆነ ሰዓት ነው ይሄን ውሳኔ የተከተለሽ ትምህርቱን ወደምታጠኝበት ሄድሽው። ምን ይመስል ነበረ ስራሽ ቦታ የነበረው ሁኔታ ይሄን ውሳኔ በወሰንሽ ጊዜ?
አዎ ስራዬ ቦታ እንዳልኩ ዛኔ በጣም ጥሩ ነበረ። ስኬጁሌም ጥሩ ነበር። ከቤት መስራት ችል ነበር እና የዛን ሰሞን እንደውም አለቃዬ ጠርታኝ ደሞዝ ጭማሪም በዛ ላይ ደግሞ ፕሮሞሽን እና ወደ ሌላ ትሬኒንግ እና ወደ ተሻለ ፖዚሽን እንደምሸጋገር የነገረችን ቀን ነው ይሄንን ውሳኔ ወስኜ ወደ ሜዲካል ስኩል አፕላይ ያደረግኩት። ምክንያቱም ሞር በዛ ፊልድ ላይ በተመቸኝ ቁጥር ሞር ባደግኩኝና ገቢም ስራም ሁኔታ እየተመቻቸ በሄደ ቁጥር ምቾት ከዛ ህልሜን እንትን እንዲለኝ እንዲያስቆየኝ አልፈለግኩም እና የዛን ቀን ተመልሼ ወደ ቢሮ ስመለስ አብሮኝ የሚሰራ አንድ ተለቅ ያለ ሰው እያለ እና የዛን ጊዜም እንኳን ደስ ያለሽ ሲለኝ ብዙም ደስታ አላየም ፊቴ ላይ እና አይ ደስ ብሎኛል፣ ግን እኔም የእውነት የምፈልገው ይህንን ነበረ ሐኪም መሆን ነበር የምፈልገው እና አይኖ ጥሩ ነው እዚህ ፊልድ ላይ ጥሩ እያደ ሰክሰስፉል እየሆንኩኝ ነው፣ ግን ደኔ ሪሊ የምፈልገው የእውነት የሚያስደስተኝ የነበሩ እንደዛ ብሆን ነበር ስለው የሆነ ፊሎሶፈር አለ አለን ዋት ስፒከርን ፊሎሶፈር እና የእሱን 3 ደቂቃ ቪዲዮ ዩቱብ ላይ አለ ዋት ውድ ዩ ዱ ኢፍ መኒ ዋዝ ኖ ኦብጀክት የሚል ቪዲዮ እና ሪሊ ሁልጊዜ ራሴን ጠይቅ ነበር፣ ግን በዛ መልኩ አልጠየቅኩም ነበረ እና ሌላውን ነገር ወይም ያው ገንዘብ ወይም የስራውን ሁኔታ ሳታካትት ራስህን ብትጠይቅ ምንድን ነው እኔ ብሰራ ሞር የሚያስደስተኝ ወይም የእኔን የህይወት ጎል የሚያሟላልኝ ብለህ ስትጠይቅ የእኔ ያ አልነበረም። እዛ ኦፊስ ውስጥ አይቲ እየሰራሁኝ ወይም ደግሞ ፕሮጀክት ማናጀር ሆኜ አልነበረም። የእኔ ህልም ሐኪም መሆንና የሰዎችን ህይወት በዛ መንገድ መቀየር ነበር እና የዛንኑ ቀን እዛው ኦፊስ ውስጥ ሆኜ ሜዲካል ስኩል አፕላይ ያደረግኩኝ ማለት ነው። እና እንደዛ ነበረ። ጥሩ ሁኔታ ነበር ያለኝ የስራ ሁኔታ፣ ግን እሱን እንዲያስቆመኝ አልፈለግኩም ነበር።
አድማጮች ከዶክተር ሲያም ጋር የነበረን ቆይታ ዘለግ ያለና በርካታ የህይወት መንገዷን የሚመለከቱ ዝርዝሮች የምናነሳበት ነው። ለዛሬ ግን በሰዓታችን ገዳቢነት ለቅምሻ ያህል ብቻ ነው ያሰማነው። ለአሁኑ ዶክተር ሲያምን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራትና ክቡራን አድማጮች ከዶክተር ሲያም መሐመድ ጋር የነበረን ቆይታ ዘለግ ያለ ነው። ቀሪውን ጨምረን በድረ ገጻችንና ማህበራዊ ገጾቻችን ላይ እናኖራለን። ለአሁኑ ዶክተር ሲያምን እናመሰግናለን። እግዚአብሔር ይስጥልን።
የምትከታተሉት የሁድ የራዲዮ መጽሔት ፕሮግራምን ነው። አሁን ደግሞ ያደሩ ጨዋታዎች አሉን።
አሁን ያደሩ ጨዋታዎቻችን ባለፈው የራዲዮ መጽሔት እንግዳችን ከነበረችው ታዋቂዋ የፊልም ባለሙያ አይዳ አሸናፊ ጋር ዘለግ ያለ ቆይታ ነበረን። እንደምታስታውሱት በእለቱ ታዲያ ሰበር ዜና ደርሶን ስለነበረ በሰዓት መጣበብ ሳቢያ ሙሉን ውይይት ለማቅረብ ሳንችል ቀርተናል።
በተለይም አርቲፊሻል ኢንተለጀንስ AI በሚመለከት ሰፋ ያለውን ምልከታውን አጋርታን ነበርና እሱን ዛሬኛ ለእናንተ እናጋራለን።
ከዚያ በፊት ግን ቆንጅት አይዳን በመጨረሻው ላቀረብሽላት ጥያቄ ስትመልስ በአንድ ታላቅ ደራሲ የተደረሰ መጽሐፍ ተመርኩዛ ፊልም ለማዘጋጀት ሐሳብ መሰነቋን አጫውታን ነበር። የመጽሐፉንም ሆነ የደራሲውን ማንነት ግን ከወዲሁ ልትገልጽ እንደማትችል አስረድታን፣ ይልቁንም አድማጮቻችን የበኩላቸውን ግምት እንዲነግሩን በጥያቄ ነበር የቋጨነው።
ልክ ነው ዳልከው፣ አድማጮች ግምታቸውን እንዲያጋሩን ጠይቀናል። አንዳንዶች ግምታቸውን ወይም ቢሆን የሚመኙትን ገልጸውልናል። አሉላ፣ አንተም በአካል ያገኘሃቸው አድማጮች ያሉ ነገር ነበር አይደል?
ልክ ነው ቆንጅት። ባለፈው ሳምንት እሁድ አንድ የት ያለ ዝግጅት ላይ ነበርኩኝ። ከአንድ ደራሲ ጋር የተደረገ ውይይት ላይ ተሳትፌ ነበረ። ብዙ ሰዎች ነበሩና የኛም ፕሮግራም የሚከታተሉ ሰዎች አስተያየቶች ሰጥተውኛል። እሷ አይሆንም ብላ የተናገረችው ፍቅር እስከ መቃብር ከጥርጣሬ መውጣት አልቻለም። ወዲሁም ፍላጎታቸውን ይመስለኛል፣ ምክንያቱም እሱ እንዳልሆነ እርግጠኛ ሆኖ ብላን ነበረ። ቢያንስ በውይይቱ ሰዓት የተናገረችው ቢኖር ፍቅር እስከ መቃብር አለመሆኑን ነበር። ውይይቱ ከተዘጋ በኋላ ነግራቸዋለሁ ባለችው መሰረት አንድ ሁለት አስተያየት ሰጪዎች እሱ ይሆናል የሚል ግምት አሁንም አለን በሚል ገፍተዋል። ከዚያ ወጣ ብለው ግን በርከት ያሉ ትልልቅ ስፍራ የሚሰጣቸው ቱባ ቱባ መጽሐፎችን አንስተዋል። የዳኛቸው ወርቁን አደፍርስ፣ የሲሳይ ንጉሥን ሰመመን፣ የአዳም ረታን ግራጫ ቃጭሎችና መረቅ መጽሐፎቹን ላላነበበ ሰው እነኚህ ድርሰቶች በጣም የተለዩ ናቸው። እንዴት አድርጎ ለሲኒማ ሊጻፍ እንደሚችል ሰዎች በልባቸው ያለ የሚወዱትን ነገር ገልጸዋል። በጣም የተለየ የገረመኝ ከልብ ወለድ ወጣ ብሎ የጥላሁን ገሰሰ የህይወቱ ታሪክና ሚስጥር የሚል በዘከሪያ መሐመድ የተጻፈ መጽሐፍ አለ። ጥናታዊ ስራ ነው። በጣም የተለየ ቦታ ተሰጥቶታል። የደራሲያን ማህበር የሚጻፈው ግለ ታሪክ አለ። እነኚህ ተጠቅሰዋል። እንግዲህ ሌሎችም ከመጡ እናስተናግዳለን። እኔ የደረሱኝ እነኚህ ናቸው። አይዳ ደግሞ በተዘጋጀት ጊዜ ልትነግረን ቃል ገብታለች።
ልክ ነው፣ ምክንያት እንዳላት ለጊዜው ልታሳውቀን ያልፈቀደችበት። የሚገርምህ አሉላ፣ እኔም የጠየኳቸው የተወሰኑ ሰዎች በስራዋም በቤተሰብም አካባቢ የሚያውቋት እንደ ቀደሙት አንተ እንዳልካቸው ሰዎች እንደ አብዛኞቹ ፍቅር እስከ መቃብርን ይመስለኛል ነው ያሉት። እንግዲህ እሷ ካሰበችው ስራዋ በኋላ ደግሞ ፍቅር እስከ መቃብር ሊጠብቃት ነው መሰለኝ
ይመስላል። በእጅም ጊዜ ሲነገርለት የነበረ ሊሰራ ተጀምሯል የሚባል አስታውሳለሁ ከብዙ ዓመታት በፊት። አሁን አላየነውም እና ፍቅር እስከ መቃብር በሲኒማ መሰል አተራረክ የምናውቀው ንባብ ስለሆነ እንዴት አድርጎ ጥሩ ፊልም ሊወጣው እንደሚችል መገመት አያዳግትም።
ይህ መልካም። ሌሎቻችሁም አይዳ አሸናፊ ቀጣይ የፊልም ህልሟ ያደረገችው የማንን መጽሐፍ ይመስላችኋል? አሰላስሉና ነገሩን።
ሰዓታችን ወደ መገባደሉ እየተቃረበ ነው እና ከአይዳ ጋር በኤአይ ዙሪያ ያደረግነውን ቃለ ምልልስም ዘለግ ያለ እንደመሆኑ በሚቀጥለው ፕሮግራማችን እናቀርባለን። አሁን የአዲስ አበባው መስኮት ሊከፈት ነው።
የንጉሴ አክሊሎን መስኮት ይሆናል የምንከፍተው። ባለፈው የራዲዮ መጽሔት ንጉሴ በእለቱ የዋለውን የቀዳማዊ ኃይለ ሥላሴን የልደት ቀን ሐምሌ 16ን መሰረት አድርጎ ያደረሰን ጭውውት በአየር ሰዓት መጣበብ ለእናንተ ጆሮ ሳይደርስ ቀርቶ ነበረ። እነሆ
ዛሬ የሐምሌ ወር መጨረሻ ነው። ሐምሌ 30 የዘመን አቆጣጠራችን ባለቤት የሆኑት የተዋህዶ ሃይማኖት ሰዎች ዛሬን አመሰላሳ ወሩ ለሐምሌ ብለው ነው ስንክሳሩን ያነበቡት። 30ኛው የሐምሌ ወር መጨረሻ ቀን ማለት ነው። ነገ ደግሞ ሰረቀለነ ወርሃ ነሐሴ ቡሩክ፣ የተባረከ የተቀደሰ የነሐሴ ወር መጣልን ይላሉ። የወር ርጉም የለውም ነው የሚሉት እነሱ። ስለዚህ ነገ ደግሞ የመባቻ ቀን ነው። የመባቻ ቀን መቼም ይከበራል ቀድሞ በነበረው ስርዓት። ጨዋታን ጨዋታ ያነሰዋልና ሰሞኑን ያልባከነ ዕድሜ የሚል መጽሐፍ እጄ ላይ ገብቶ ሳገላብጥ የአንድ ኢንጂነር ታሪክ አየሁ። ዘለቀ በላይ ነህ። ለካስ በኔ ሰፈር 4 ኪሎ ታላቁ ቤተ መንግስት ዙሪያ ላይ በታጠረው አጥር የሰፈረው ቃስ የሚለውን ቅርጽ የሰሩ ኢንጂነር ዘለቀ በላይ ነህ ናቸው። ስጠይቅ ሳቸው በህይወት ካለፉ ብዙ አመታት ተቆጥረዋል አሉኝ። በመጽሐፉ አማካይነት ልጃቸውን ፈልጌ ያገኘሁት አብይ ዘለቀ በላይ ነህን። ለመሆኑ ኢንጂነር ዘለቀ በላይ ማን ናቸው?
ኢንጂነር ዘለቀ በላይ ነህ አምስተኛ ልጅ ነኝ እኔ። በወቅቱ በርግጥ ኢንጂነር የሚለው ስም ብዙ የተለመደ አይደለም በዛ ጊዜ። ያው ኢጣሊያኖች የመጀመሪያ የተግባረ ድርጅት አስተማሪ ሆነው ኢጣሊያኖች ያስመረቁት የመጀመሪያ ምሩቆች ናቸው።
ወደ 42 አመት ምረት
እንደዛ ነው
የተግባረ ድርጅት የሚያመሽ።
ይህ ሁለት አመት አካባቢ ነው የሰለጠኑት እና ጥቂትም ስለነበሩ በቅርብ ሆነው ነው ኢጣሊያኖች በጣም ተከታትለው ያስተማሩት። በጃንሆይ ጊዜም ትላልቅ ኃላፊነት ውስጥ የውሃ የኤሌክትሪክ እነዚህ ውስጥ ብዙዎች እንደነበሩ አውቃለሁ። ወይም በዛ ሰዓት
ምን ያጠኑ እሳቸው?
እሱ ያጠናው ጠቅላላ የብረታ ብረት ቴክኖሎጂ በሚል ነው በዛ ጊዜ። እና ጠቅላላ ሲባል እንግዲህ ከትላልቅ የብረት መዋቅሮች አንስቶ ጥቃቅን በብረት የሚሰሩ ቅርጻ ቅርጾች፣ የቤት ራሱ ማጌጫዎች።
አብይን ለመሆኑ ቀዳማዊ ኃይለ ሥላሴን ታውቃቸዋለህ አልኩት።
እኔ ተማርኩት በሊሴ ገብረ ማርያም ነው። ሊሴ ገብረ ማርያምን ለመጎብኘት የመጣው ጊዜ በጣም በቃ ይታየኛል። ኩልጭም ባይል ትዝ ይለኛል፣ ግን በደም ትዝ ይለኛል። በግራ በቀኝ ወታደሮች ቆመው በጣም ሞገስ ባለው መልኩ ካባ ነገር አድርገው እንደ ካባ ነገር በቃ እንዲህ ቀስ ያለው እግራቸው ረዘም ያለ ግን ቀስ ያለ እርምጃው እና እንግዲህ በታሪክም በብዙም ነገር ነው በጣም እንግዲህ እኛ ሀገር ትልቅ ቦታ የነበራቸው መሪ ናቸው ብዬ ነው በጣም ማስባቸው።
ፈረንሳይኛ ቋንቋም እንደ አማርኛ ነው የሚናገሩት።
በጣም ጎበዝ ናቸው። ያው እኔም ፈረንሳይ ተማሪ ስለሆንኩኝ የእሳቸውን ንግግር ስሰማ በዛ ጊዜ እንዴት ብለው ይህንን ሊያዳብሩ እንደቻሉ፣ እንደገና ደግሞ አጠገባቸውም ያሉ ሚኒስትሮችም በጣም ፈረንሳዊ ሁሉ አግብተው የሚኖሩ የነበሩ የሚያወሩት ፈረንሳይኛ ልቅም ያለ በጣም ይሄ ተራ ፈረንሳይኛ አይደለም። በጣም ይሄ የተማሩና የበላይ ክፍል ያሉ ፈረንሳዮች የሚያወሩት ነው። የረቀቀ አገር የሙራባርገና እሳቸውም ሚኒስትሮቻቸውም የተወሰኑት የሚያወሩት የነበሩት አሁን ስሰማቸው በዛ ሰዓት የሚጠቀሙት ምንም ስህተት የሌለው ልቅም ያለ በፈረንሳይኛ ከባድ ቋንቋ ነው። ዝም ብሎ ለመግባባት ቀላል ይመስላል እንጂ ለሰዋሰው ሲኬድ ትንሽ ረቀቅ ያለ ነው። እንደ ዝም ብሎ አይደለም።
ቃስ የሚለው ምስል ቅርጹ እንዴት እንደተሰራ የምታውቀውን ያህል ብትነግረን አቢ።
እውነት ነው እንግዲህ አባታችን ከቤተ መንግስቱ ጋር በአጠቃላይ የነበረው በዚህ በብረት ስራ በጣም ጥልቅ ነው። ያው እንዳልኩት መጀመሪያ የተግባረ ምሩቅ እንደመሆናቸው መጠን ያንን የተማሩትን ጥበብ የመጀመሪያ በዚህ በቤተ መንግስቱ ዙሪያ እንዲሰሩ ከተሰጣቸው ኃላፊነት አንዱ ለአባታችን ቅርጻ ቅርጾቹን፣ የብረቱን፣ አጥሮቹን አልፎም ደግሞ የእልፍኝ አዳራሽ ውስጥ ያሉትን የመብራት ጌጦችን እንዲሰሩ እንደ አሳይመንት ወይም እንደ አንድ ስራ ኃላፊነት ሰጥቷቸው ነበር እና በዛ ኃላፊነት እኔም ብዙ በተለይ በዚህ ቃስ ዙሪያ በነገራችን ላይ የቃስ ፕሮቶታይፕ ወይም ደግሞ የመጀመሪያዎቹ የተሰሩት ቅርጾች አሉ። አሁንም እኛው ጋር በሶስት አይነት ነው የተሰሩት ቃስ። አንድ ትንሽ አለች፣ አንዳንድ ቦታ ላይ አለ፣ ረጅሙ አለ የዩኒቨርሲቲው አጥር ላይ ያለው የአዲስ አበባ ዩኒቨርሲቲ ያለ። ከዛ ደግሞ በተለምዶ አሁን በደንብ የምናውቀው ቤተ መንግስት ዙሪያ ላይ ያለው ትልቁ ክቡ ቃስ የሚለው ነው። ያው ቀዳማዊ ኃይለ ሥላሴ የሚል ነው እና በዛ ጊዜ ሰሩ የነበሩትንም ሰዎች ስጠይቅ እንደው እንዴት ይሄንን ቅርጽ ለማውጣት በምን ተነሳስቶ እንዴት ነው
ፈጠራው
እንዴት ነው ስል የአባታችን አቶ ዘለቀ በጣም እንደው የተፈጠረው ለብረት ስራ ነው በቃ ሌላ ነገር ያውቃል ብዬም አላስበው። በውስጡ ያነበር ያለውን ነገር በዚህ በጣሊያኖቹ ያኔ በአውሮፓኖቹ እውቀትና ጥበብ ትምህርቱን ወስዶ በውስጡ የነበረውን የዳበረው የአውሮፓያኖች እውቀት በሱ ውስጥ ገብቶ እንደ ምናልባትም እነሱንም በልቶ ሳይሄድ አልቀረም መሰለኝ እና ቃስን ሲሰራ በነዚህ ባልኩ በሶስት ቅርጾች ተሰርቶ ቤተ መንግስት ላይ ስናየው
ሻውን ጦሩን ዘውዱን
ሁሉን እንዳልኩትም በአጠቃላይ በቤተ መንግስት ዙሪያ ውስጥ ያሉ የብረት ስራዎች በሙሉ በኃላፊነት ይሰራ የነበረው እሱ ነው።
አድማጮቼ ለዛሬ አብይ ዘለቀ በላይነህን አመስግኜ ልሰናበት። የዛሬ 15 ቀን እንገናኝ።
ንግስ ያክሊሉን ለዝግጅቱና መሰግናለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን እናስታውሳችሁ horn@voanews.com
የስልክ ቁጥራችን 202-205-9942 የውስጥ መስመሩ 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅት እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ በዚሁ ተሰናበትን።
ሰላም፣
በደህና አደሩ።